Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምን አመሻችኋል ለጋቢና ቪኦኤ አድማጮች። ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ታህሳስ 6 2013 ዓመተ ምህረት የጋቢና ቪኦኤ ዕለታዊ ስርጭታችን ጀመረ። ዛሬ የክርስትና እምነት ተከታይ የሆኑ ኢትዮጵያውያን የገና በዓልን የሚያከብሩበት ዋዜማ ላይ እንገኛለን። እኛም በዓሉን ለሚያከብሩት በሙሉ እንኳን አደረሳችሁ እያልን ዛሬም እንደተለመደው የመረጥናቸውን ዝግጅቶች ይዘን ወደ እናንተ መጥተናል። በቅድሚያ ጥቂቶቹን እናስተዋውቃችሁ።
ለማይግሬሽን ተዳርጋ ሌላ ሀገር ሄዳ ብዙ ተወረዳ ሳለፋችሁ ስትመለስ ሩት ኮዙ የቱ ጋር እንደሆነ ስናይ አብዛኛውን የወር አበባ ችግር ነው። ስለዚህ በዚህ ጉዳይ እንዳታለም የሚያደርጓት ብለን ያዝነው የወር አበባ።
ማራኪ ተስፋዬ የጀግኒት ኢትዮጵያ ንቅናቄ መስራች ናት። በዚህ ሳምንት የገንዘብ ሚኒስትር በንጽህና መጠበቂያ ቁሳቁሶች ላይ ያደረገውን ማሻሻያ አስመልክቶ ከተናገረችው የተወሰደ ነው። ሙሉ ዝግጅቱን በአብይ ርዕሳችን ይቀርባል።
እቁብን ምንም ለመለወጥ አልሞከርም። እቁብን ራሱ እንዳለ ሆኖ ሰዎች እነዚህ ዩዘሮች ሲመጡ ልክ እቁብን በአካል እንደሚያደርጉት እዚህ ላይ ማድረግ እንዲችሉ ነው ያደረግነው።
አሁን ደግሞ የሰማችኋት ዮሐና ኤርሚያስ ትሰኛለች። ባህላዊውን የእቁብ ስርዓት በቴክኖሎጂ የታገዘ እንዲሆን እየሰራች ያለች ወጣት ናት። በምሽቱ እንግዳ አርገን ጋብዘናታል። አብራችሁን ካመሻችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም ማዘጋጅተናል። ፕሮግራሙን በመምራት አብራችሁ የማመሻው ስመኝሽ የቆየነኝ፣ በቅንብሩ ኤልያስ አስማረ አብሮኛለ። አሁን በቅድሚያ ከዓለም ዙሪያ ላሰባሰብናቸው ዜናዎች ኤደን ገረመው።
አመሰግናለሁ ስመኝሽ። አድማጮች በድጋሚ ለልደት በዓል ዋዜማ እንኳን አደረሳችሁ። የኢትዮጵያ መንግስት የህግ ማስከበር ዘመቻ ሲል የሚጠራውና የትግራይ ክልል ገዢ ፓርቲ በነበረው በህወሓትና በፌዴራል መንግስት መካከል በተካሄደው ጦርነት ከ60 ሺህ በላይ ኢትዮጵያውያን ስደተኞች ምስራቃዊ ሱዳን ድንበርን አልፈው ገብተዋል። የዓለም አቀፍ ቀይ መስቀልም ከሱዳን ባለስልጣናት ጋር በመሆን በኡምራ ኩባ ካምፕና አዲስ በተመሰረተው ተንትባ ካምፕ 265 የመጠለያ ድንኳኖችን ለማቆም መንቀሳቀሱን አስታውቋል። በተጨማሪም የሱዳን ቀይ መስቀል የድንገተኛ ምላሽ ሰጪ ዳይሬክተር የሆኑት ካሮላይን ካንዛ ስደተኞቹ አሁን ያሉበት ሁኔታ እጅግ አሳዛኝና ለኮቪድ-19 መስፋፋት ተጋላጭ የሚያደርግ መሆኑንም ጨምረው አስታውቀዋል። በዩናይትድ ስቴትስ ባለፈው ህዳር በተካሄደው ፕሬዝዳንታዊ ምርጫ የምርጫ ወረዳ ባለድምጽ ተወካዮች ያጸደቋቸው ድምጾችን ቆጥሮ ማረጋገጫ ለመስጠት የተወካዮች ምክር ቤትና የመወሰኛ ምክር ቤት አባላት ዛሬ የጋራ ጉባኤ ያካሂዳሉ። የክፍላተ ሀገር የምርጫ ወረዳዎች ስብስብ ጉባኤ ኤሌክቶራል ኮሌጅ የሚባለው ባለፈው እንደ አውሮፓውያን አቆጣጠር ታህሳስ 14 ቀን በኦፊሴል ጆ ባይደንን ፕሬዝዳንት ሆነው መመረጣቸውን ካረጋገጠ ወዲህ ይህ የዛሬው ተለምዷዊ የሂደቶች ማጠናቀቂያ ስነ ስርዓት ነው። ይሁን እንጂ የአሁኑ የሪፐብሊካኖቹ የምክር ቤት አባላት ለፕሬዝዳንት ዶናልድ ትራምፕ ምን ያህል ተአማኝነት እንዳላቸው የሚለካበት ሆኗል። ከ100 በላይ የተወካዮች ምክር ቤት እንዲሁም ከ10 በላይ የመወሰኛ አባላት ባይደን ያሸነፉባቸውን 6 ክፍለ ግዛቶች የድምጽ ውጤቶችን በሙሉ ወይም የተወሰኑትን ላይ ተቃውሞ እናሰማለን ሲሉ ተደምጧል። ኮሚሽን ተቋቁሞም የድምጽ ውጤቶቹ እንዲጣራም እንጠይቃለን ብለዋል። በአሁኑ ወቅት በዩናይትድ ስቴትስ ዙሪያ የቀረበው 15 ሚሊዮን የሚሆን የኮሮና ቫይረስ የክትባት መድኃኒት ከ2/3 በላይ እስካሁን ድረስ ጥቅም ላይ እንዳልዋለ ታውቋል። አንዳንድ ክፍለ ግዛቶች ክትባቱን በበቂ ፍጥነት ያልከተቡ ሆስፒታሎችን ለመቅጣት መዛታቸውም ተሰምቷል። የኒውዮርክ ክፍለ ግዛት አስተዳዳሪ አንድሪው ኮሞ ሆስፒታሎች የክትባቱ መድኃኒት እንደደረሳቸው በአንድ ሳምንት ጊዜ ውስጥ ጥቅም ላይ የማያውሉ ከሆነ እስከ $100,000 የሚደርስ ገንዘብ ሊቀጡ እንደሚችሉ በመግለጽ የደረሳቸውን አቅርቦት በ7 ቀናት ውስጥ ጥቅም ላይ ማዋል አለባቸው ሲሉ አስጠንቅቀዋል። የፍሎሪዳ አስተዳዳሪ በበኩላቸው የክትባቱ መድኃኒት የመከተቡን ስራ በፍጥነት ለማያካሂዱ ሆስፒታሎች ክትባቱ መድኃኒት የመከተቡን ስራ በፍጥነት ለሚያካሂዱ ሆስፒታሎች ተላልፎ እንደሚሰጥም ገልጸዋል። በዩናይትድ ዩናይትድ ስቴትስ ካሉት ክፍላተ ግዛቶች በቫይረሱ ክፉኛ የተጎዳችው የካሊፎርኒያ አስተዳዳሪ ጋቪን ካለፉት 14 ቀን ወዲህ ከ4000 የሚጠጉ የካሊፎርኒያውያን በዚህ ቫይረስ ህይወታቸውን አጥተዋል። ይህ ገዳይ የሆነ ዓለም አቀፍ ወረርሽኝ ነው። አሁን ደግሞ ገዳይነቱ በወረርሽኙ ታሪክ ባልታየ መልኩ የከፋ ሆናል ሲሉ ተደምጠዋል። አድማጮች፣ ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቤ መሰናዶች ጋር አብራችሁ ትቆዩ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዜናው አመሰግናለሁ። አድማጮች፣ እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን በቅድሚያ ወደ አሰናዳነው ፕሮግራም እንለፍ። የኢትዮጵያ ገንዘብ ሚኒስቴር የንጽህና መጠበቂያ ምርቶች ላይ ጥሎት የነበረውን ቀረጥ ማሻሻያ ማድረጉን በዚህ ሳምንት አስታውቋል። በተለይም የሴቶች ወር አበባ መጠበቂያ የሚያመርቱ ፋብሪካዎች ለማምረቻ ከውጭ የሚያስገባቸው ጥሬ ዕቃዎች ሙሉ ለሙሉ ከቀረጥ ነጻ መሆኑን አስታውቋል። የቀረጥ ማሻሻያው በተለይ የሴት ተማሪዎችን ህይወት ሊቀይር የሚችል መሆኑ ቢገለጽም ይህ መሻሻል እንዲመጣ ሀገር አቀፍ እንቅስቃሴ ሲያደርግ የቆየው ጀግኒት የሰላም ንቅናቄ ጥምረት ተፈጻሚነቱን ለማረጋገጥ ብዙ ስራዎች እንደሚቀሩ ያስረዳል። ቀዳሚው ጥንቅራችን ይህንን ጉዳይ የሚዳስስ ይሆናል። ወደዛው እንለፍ። በኢትዮጵያ ተገቢውን የወር አበባ ንጽህና መጠበቂያ ወይም በተለምዶ አጠራሩ ሞዴስ በማጣት ምክንያት ትምህርታቸውን ያቋረጡ በትምህርት ገበታቸው ላይ መገኘት ባለመቻላቸውም ለትዳር ወይም ለስደት የተዳረጉ ሴት ተማሪዎች በርካታ ናቸው። በዋጋ መናር ምክንያትም 72% የሚሆኑት በገጠሪቱ የኢትዮጵያ ክፍል የሚኖሩ ወጣት ሴቶች የንጽህና መጠበቂያ ሞዴሶችን እንደማያገኙ የኢትዮጵያ የስነ ህዝብ ጤናና አካባቢ ጥበቃ ጥምረት የተሰኘ መንግስታዊ ያልሆነ ድርጅት ያጠናው ጥናት ያሳያል። የዚህ ዋጋ ንረት ዋና ምክንያቱ ደግሞ በምርቱ ላይ ተጭኖ የነበረው ከፍተኛ ቀረጥ መሆኑን ጀግኒት የተሰኘው የሰላም ንቅናቄ ጥምረት መስራች የሆነችው ማራኪ ተስፋዬ ትገልጻለች።
ታክስ ይደረጋል። ታክሱ የሚደረገው ደግሞ 67% እስከ 123% ነው። ታክስ ስለሚደረግ ነው ድርጅቶች፣ ቢዝነሶች ወደ ኢትዮጵያ ውስጥ አገር ውስጥ አስገብተው ወይንም አገር ውስጥ አምርተው ዲስትሪቢዩት በስነስርዓት ማድረግ ያልቻሉት። እንደ ወተት እንደምናምን በደንብ ዲስትሪቢሽን የለው። ሶ እህቶቻችን ምን ይጠቀማሉ? ፎጣ፣ ኩበት፣ ከዛ ባሻገር ደግሞ አመድ። በቃ ቁስል ለሆነብን ነው የምልሽ፣ አመድ ላይ በየወሩ የሄደች አመድ ላይ ትቀመጣለች አንዲት ሴት።
በዚህ ከፍተኛ ዋጋ ምክንያት በገጠሩ የኢትዮጵያ ክፍል ብቻ ሳይሆን በከተሞችም የሚኖሩ በርካታ ሴት ተማሪዎች የወር አበባቸው በሚመጣበት ወቅት በሚጠቀሟቸው ተገቢ ያልሆኑ ቁሳቁሶች ለተለያዩ የማህፀን በሽታዎች እንደሚጋለጡም ጭምር ማራኪ ታስረዳለች።
ለማይግሬሽን ተዳርጋ ሌላ ሀገር ሄዳ ብዙ ውጣ ወረድ አሳልፋችን ስትመለስ ሩት ኮዙ የቱ ጋር እንደሆነ ስናይ አብዛኛውን የወር አበባ ችግር ነው። እኛ ስለ ወር አበባ ማውራት ስንጀምር ኩበት እየተጠቀሙ የማህፀን ችግር ያለባቸው እንግዲህ እንደምታውቂው ሀገራችን ያን ያህል ሶፊስቲኬትድ የሆነ ሄልዝ ሲስተም የለንም። ይሄ ነው ህመምሽ፣ ይሄን መድኃኒት ውሰጂ ነው የምትባለው። ስለዚህ በዚህ ጉዳይ እንዳታልም የሚያደርጓት ብለን የያዝነው የወር አበባ ጉዳይ ነው። አካባቢያችን ያሉ ሀገሮች እነ ዩጋንዳ፣ እንደ ታንዛኒያ፣ እነ ሩዋንዳ፣ እነ ኬንያ ለምንድን ነው ሪሙቭ ያደረጉት? ልጆቻቸው ወደኋላ እየቀሩ እንደሆነ እያዩ ታክሱን ሪሙቭ አድርገውታል። ኢትዮጵያ ለምንድን ነው ልጆቻችንም ወደኋላ የምታስቀሩብን ብለን ዲማንድ ማድረግ ጀመሩ።
በወር አበባ ምክንያት በርካታ የኢትዮጵያ ሴት ተማሪዎች ሊያገኙት የሚገባቸውን ትምህርት እንደሚያጡ የነገሩን ደግሞ የትምህርት ሚኒስቴር የሴቶች ህጻናትና ወጣቶች ዳይሬክቶሬት ዳይሬክተር የሆኑት ወይዘሮ የሻረክ ነጋሽ ናቸው።
አዲስ ልጃገረድ የወር አበባ ማየት ስትጀምር ለጋብቻ ሌላም ግንኙነት ደርሳለች ብሎ ስለሚታመን ትንኮሳ ታስተናግዳለች። ከትምህርት ገበታቸው እንዲለዩ፣ ትምህርታቸውንም እንዲያቋርጡ ተጽዕኖ እንደሚፈጥር የተለያዩ ጥናቶችም ያሳያሉ። ለምሳሌ በትምህርት ቤቶች ውስጥ ያሉ የውሃ እጥረት፣ የመጸዳጃ ቤቶች በአግባቡ አለመሰራት እና በአጠቃላይ ይሄ ተፈጥሯዊ በሆነ ትውልድን ልንቀጥል በምንችልበት ትልቅ ጸጋ ምክንያት ባለማወቅና ኢኮኖሚ ችግር ሳቢያ እነዚህ ልጆች ከትምህርት ገበታቸው ሲስተጓጎሉ ማየት በጣም ያማል።
የወር አበባ ንጽህና መጠበቂያ ካለማግኘት ጋር ተያይዘው በሴቶች ላይ በሚደርሱት በርካታ ኢኮኖሚያዊ፣ ማህበራዊና የስነ ልቦና ቀውሶች ምክንያት ጀግኒት ኢትዮጵያ ላለፉት 2 አመታት የሴቶችና ህፃናት ጉዳይ ሚኒስትርና የፕሬዝዳንት ጽፈት ቤትን ጨምሮ ከበርካታ የመንግስት መስሪያ ቤቶች ጋር ሲሰራ ቆይቷል። በተለይ ግን ላለፉት 3 ወራት ማህበራዊ ሚዲያዎችን በመጠቀም የገንዘብ ሚኒስትር በንጽህና መጠበቂያ ምርቶች ላይ ያላግባብ ጥሎት የቆየውን ቀረጥ እንዲያነሳ ከፍተኛ እንቅስቃሴ ሲደረግ ቆይቶ በዚህ ሳምንት ውጤት ተገኝቷል። በዚህም መሰረት የገንዘብ ሚኒስትር የሴቶች የወር አበባ መጠበቂያና የህፃናት ንጽህና መጠበቂያ ወይም ዳይፐር በሀገር ውስጥ የሚያመርቱ ፋብሪካዎች ከውጭ የሚያስገቡት ጥሬ ዕቃ ከታክስ ነጻ እንዲሆን ያደረገ ሲሆን ከውጪ በሚገቡት ላይ ደግሞ ቀድሞ የነበረው የታክስ ምጣኔ ወደ 10% ዝቅ እንዲል አድርጓል። የቀረጥ ማሻሻያው ለመሰማታችን ማሳያ ነው የምትለው ማራኪ ማንኛውም ሴት በወር አበባ ምክንያት ወደ ኋላ እንዳትቀር የሚደረገው ትግል ግን ገና ይቀጥላል ትላለች።
የተሰማን ይመስለናል እና መሰግናለን። ነገር ግን ትግላችን ይቀጥላል። መቼ ነው አክቲቭ ቀኑ? ከዚህ ቀን በኋላ ሞዴስ ዋጋው ይሄ ነው እንዲባል እንፈልጋለን። በሁለተኛ ነገር ደግሞ ስታንዳርድ አሁን ኦል ኦፍ ሰደን ታክስ ፍሪ ነው ተብሎ ሰው ዝም ብሎ ያለ ምንም ስልጠና ለጠፍ አድርጎ እንዲሸጥ አንፈልግም። ምክንያቱም አት ዘ ኤንድ ኦፍ ዘ ዴይ ልጆቻችን ነው የሚጎዱት። ገበያው ላይ የሚገባ በሞላ ደረጃውን የጠበቀ መሆን አለበት። ስለዚህ እዛም ላይ እንሰራለን። ከዛ ባሻገር ደግሞ በሂደት 10% እንዲነሳና ኮምፕሊትሊ መንግስት ከወር አበባ መቀበያ ላይ የሚያገኘውን በሞላ ገንዘብ ኮምፕሊትሊ ዜሮ እንዲያደርግልን እንሰራለን፣ እንቀጥላለን።
የቀረጥ ማሻሻያው አንድ እርምጃ ወደፊት የሚወስድ መሆኑን የገለጹት ወይዘሮ ይሻረግም የሴቶችን የትምህርት ተሳትፎ ለማሳደግ ወደፊት ቀረጥ ሙሉ ለሙሉ መነሳት እንደሚኖርበት አበክረው ይናገራሉ።
የገንዘብ ሚኒስቴር የወሰደው እርምጃ እጅግ በጣም የሚያስመሰግን ነው። ለወደፊት ደግሞ ጨርሶ ነው ከቀረጥ ነጻ በሆነ መልኩ በሀገራችን አምራቾቹ ተበረታተው በብዛት እየተመረተ ሁሉም ሴቶች ልጆቻቸውን ሳይሸማቀቁ ትምህርታቸውን እንዲማሩ ስነ ልቡናቸው ተረጋግቶ የሚማሩበትን ሁኔታ የማመቻቸት ኃላፊነት አለበት።
በአሁኑ ወቅት በኢትዮጵያ 8 የሴቶች የወር አበባ ንጽህና መጠበቂያ ወይም ሞዴስ አምራች ፋብሪካዎች እንዳሉ ከገንዘብ ሚኒስቴር የተገኘው መረጃ ያመለክታል። ጀግኒት ኢትዮጵያ እነዚህ ምርቶች ጥራታቸውን የጠበቁ እንዲሆኑ ከመስራት ጎን ለጎንም በመጸዳጃ ቤት አቅርቦት ዙሪያ ላይም በከፍተኛ ሁኔታ እየተንቀሳቀሰ ይገኛል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ ነው። በድጋሚ ለክርስትና እምነት ተከታዮች መልካም የገና በዓል እንዲሆንላችሁ ከመላው ባልደረቦቼ ጋር እመኛለሁ። ዝግጅታችን ይቀጥላል። ዮሐና ኤርሚያስ የ25 ዓመት ወጣትና የቴክኖሎጂ ባለሙያ ናት። ኢትዮጵያ ውስጥ በባህላዊ መንገድ ሰዎች ገንዘብ የሚቆጥቡበትና እቁብን በቀላሉ ለመሰብሰብና ለመክፈል የሚያግዝ መተግበሪያ ይፋ ለማድረግ በሙከራ ላይ ትገኛለች። ኢእቁብ የተቋሙ ስም ሲሆን ኤደን ገረመው ዮሐናንን አነጋግራ ተከታዩን አሰናድታለች።
በተለምዶ ሰውን ሰው ያደረገው እቁብ ነው የሚለው አባባል ኢትዮጵያ ውስጥ እጅግ ጎልቶ ይሰማል። በተለይም እንዲህ እንደዛሬው ባንኮችና የተለያዩ የብድር ተቋማት ሳይስፋፉ በፊት ሰዎች ገንዘብ ለመቆጠብ፣ ንግድም ሆነ ሌሎች መሰረታዊ የህይወት ኩነቶችን ለማስኬድ እና የሚያጋጥማቸውን ክፍተቶች ለመሙላት እቁብን ይጠቀሙበታል። ይሄ ባህላዊ የገንዘብ ስርዓት በተለይም ወለድ ስለሌለውና በመተሳሰብ የሚደረግ መሆኑ ተመራጭ አድርጓል። የእቁብ ስርዓትን ለማዘመን ዮሐና ኤርሚያስ ከንግድ አጋሯ አሌክዛንደር ህዝቅኤል ጋር በመሆን ኢእቁብ የተሰኘ የኤሌክትሮኒክስ እቁብ ተቋም በመመስረት እቁብን የሚያሳልጥ የስልክ መተግበሪያ ወይም አፕሊኬሽን እያዘጋጁ ይገኛሉ። ዮሐና እቁብን የማዘመኛው ጊዜው አሁን ነው ትላለች።
በቤተሰቤ ማውቃቸው ሰዎች ሁሉ እቁብ ውስጥ አሉበት። ይሄ አይዲያ የመጣው ውጤታማ ሞር የሆነ የሚታይ ክፍት የሆነ ስኬል ማድረግ የሚችል ተደራሽነት ያለው ነገሮች በቴክኖሎጂ እየተፈጠሩ መጥተዋል። ድሮ ትንሽ ኮሚኒቲዎች ውስጥ በትናንሽ ነገር የሚደረጉ ነገሮችን አሁን ግን ሞር ተደራሽነት እንዲኖራቸው ያደረገው ቴክኖሎጂ፣ አሁን የመጣው ቴክኖሎጂ ነው። እጃችን ላይ ስልክ ይዘን ስንንቀሳቀስ በስልካችን ውስጥ ብዙ ነገር መድረስ እንችላለን እና እቁብም ትልቅ የሀገራችን ቅርስ ነው። ኮሚኒቲ ውስጥ ሰው ብር ከመበደር ጀምሮ ማለትም ወደፊቱ ሴቭ ከምታደርጊው ብርሽ ላይ አሁን ማግኘት የክሬዲት ማግኘት የሚባለውን ነገር ሴቭ ማድረግ የሚፈልጉ ሰዎችም ሴቭ የሚያደርጉበት መንገድ ነው ኮሚኒቲ ውስጥ። ስለዚህ ይህ ሀሳብ ያው እኔ ውስጤ ነበረ ሁሌም፣ ግን በባንኪንግ ሴክተሩም በቴክኖሎጂውም በሰውም ቴክኒካል እውቀቱም ብዙ ነገሩ አልተገጣጠመም ነበረ። አሁን ነው እቁብን ዲጂታል አድርጎ ለሰዎች ማድረስ ጊዜው የሆነው አሁን ስለሆነ ነው። ከብዙ ነገሮች አንጻር ተገጣጥሞ ያው እኔም በእኔም ውስጥ እኔም ከስራውን ደግሞ አናውንስ ካረግነው በኋላ ብዙ ሰዎች አስበነው ነበር የሚሉ የመጡ ሰዎች እኛ ጋር አሁን የዚህ ነገር መሆን የሚችልበት ጊዜ ስለሆነ ነው። እና እኔም ፓርትነሬም በዚህ መንገድ ነው የተገናኘ ነው።
አዲስ አበባ ተወልዳ ያደገችውና የሁለተኛ ደረጃ ተማሪ ሳለች ወደ አሜሪካ በመጓዝ የጤና ነክ ትምህርት የጀመረችው ዮሐና የጤናው ዘርፍን ስላልወደደችው ወደ ቴክኖሎጂ ዘርፍ ፊቷ እንዳዞረች ትገልጻለች። አሁን ላይ ይህ እቁብ መተግበሪያ ለመቶ ሰዎች ተሰጥቶ በሙከራ ላይ ነው።
ይሄ እቁብ እኛ ብለን የጀመርነው ስልክ ላይ የሚጫን መተግበሪያ ማለት ነው። ኢትዮጵያ ስለሆነን ያለ ነው ያለን ቴክኒካል ሪች የምንፈልገው ያህል ላይሆን ስለሚችል ኦፊሶች ኖረው መተው ሰው እንትን ማድረግ የሚችልበት ዋናው ግን እኛ ፑሽ የምናደርገው አላማችን ግን የስልክ ላይ የሚጫን መተግበሪያውን አፕሊኬሽኑን ነው ማለት ነው። እዛ ላይ የብር ማስተላለፊያ ፔመንት ሲስተሞች ይኖሩታል። አፕሊኬሽኑ የመጀመሪያ የምንለቀው ፌዛችን ላይ በአካል ነው ሄደሽ ዲፖዚት የምታደርጊው። ከዛ በኋላ ግን ፔመንት ሲስተሞች ደግሞ የሚመጡ ይኖራሉ። በቀጥታ ከአንድ ሰው አካውንት ወደ ሌላ አካውንት መክፈል እንዲችሉ መከፋፈል እንዲችሉ የእቁብ ሜምበሮቹ ቱ ኢች አዘር። አሁን ገና ቴስቲንግ ነው እያደረግን ያለ ነው። ቤታ ሎንች ነው ያደረግነው። ብዙ ፊቸሮች ናቸው ያሉት። እቁብን ምንም ለመለወጥ አልሞከርንም። እቁብን ራሱ እንዳለ ሆኖ ሰዎች መበደር ፈልገው ወይ መክፈል ፈልገው በአሁኑ መክፈል አልችልም ብለው የሚያደርጉት ነገር አሁን እቺ አንድ ኦልሬዲ በኮሚኒቲ ውስጥ እቁብ ሲሰራ ያለ ነገር ነው። ይቅር ተብሎ ለሚቀጥለው ራውንድ እነሱ ደብል አድርገው አምጥተው እንዲከፍሉ ምናምን ማድረግ አሁን እቺ አንድ ያለበች ነገር ናት። ስለዚህ እኛ ምንድን ነው ያደረግነው ይህንን አፕሊኬሽን ውስጥ ወደ ፊቸር በመቀየር ወደ አንድ ፊቸር ማለት ነው። እነዚህ ዩዘሮች ሲመጡ ልክ እቁብን በአካል እንደሚያደርጉት እዚህ ላይ ማድረግ እንዲችሉ ነው ያደረግነው። ብዙ ፊቸሮች ናቸው ያሉት። ልክ እንደዚህ ለምሳሌ አንዱ ዊል ኦፍ እቁብ ብለን ያወጣ ነው ምንድን ነው እጣ ሲወጣ ብዙ ችግር አለ። ለምን እጣው ያው እጣው ወጥቶ ማን የደረሰው እጣው ደግሞ ደርሶት ያም ሰው ለሚቀጥለው ሰው መስጠት ሊፈልግ ይችላል፣ መውሰድ ላይፈልግ ይችላል። አሁን እዚህ ነገር ላይ እኛ ትራንስፓረንት በሆነ መንገድ አፕሊኬሽኑ ራንደም የሆነ ዩዘርን ኤቭሪ ታይም ጀነሬት ያደርጋል አዘ ዊነር እንደን ያ ሰው ያው አይደገምም። ምን ይሄ እነዚህ ቴክኖሎጂ የሚፈጥረውን ኤፊሽንሲዎችን አድርገን ትራዲሽኑን ሳንቀይር ራሱን ነው የደገም ነው በአፕሊኬሽን ላይ ማለት ነው።
እቁብ መተማመንን የሚጠይቅ በመሆኑ አሁን ላይ የሚተዋወቁ ሰዎች ብቻ እንዲጠቀሙበት የሚያበረታቱ መሆኑን የምትገልጸው ዮሐና፣ በቀጣይ ግን መተግበሪያው ሲለመድና ተቋማቸው ተጨማሪ ስርዓቶችን ከባንኮች ጋር ዘርግቶ ሲጨርስ ማንኛውም ሰው ከማያውቃቸው ሌሎች ሰዎች ጋር ዋስትና ባለው መልኩ እቁብ መጣል የሚችልበት ስርዓት ለመዘርጋት እየተንቀሳቀሱ መሆናቸውንም ነው ዮሐና የምታስረዳው።
እኛ ያው ፌል ሴፎች እያዘጋጀን ነው። ለዚህ ለምሳሌ አንድ ሰው ተነስቶ የ20,000 ብር እቁብ እንጣል ብሎ ያንን ብር ያ ሰው ይዞት እንደማይጠፋ ምን ጋራንቲ አለኝ? ቲንክ አሁን ላለው ያደረግነው ምንድን ነው ፕራይቬት እቁቦች እንዲንቀሳቀሱ ነው የምንፈልገው። ለኦልሬዲ ኤግዚስት ለሚያደርጉት ፕራይቬት እቁቦች ይታወቃሉ፣ ኦልሬዲ የራሳቸው የሆነ ትረስት አላቸው። ሶ ለፕራይቬት እቁቦቹ ኤፊሽንሲ ነው የምንፈጥረው ያለ ነው ከም ባለው በቅርብ ጊዜ በሚወጣው አፕሊኬሽን ማለት ነው። ከዛ በኋላ ግን ያው ፖይንት የሚባል አለ፣ ፖይንት ሲስተም አለ። ፖይንት ሲስተምሽ በተለያዩ መንገዶች እኛ ጋራንቲ ከሰጠሽን ዳት አንቺ ያው በንብረትም በምንም በምንም ያ ፖይንትሽ ማደግ ይችላል። አለበዛ ግን ልክ እንደገባሽ ያለችሽ ፖይንት ሜይ ቢ ከዜሮ ከሆነ የምትጀምሪው ቀጥታ የ20,000 ብር እቁብ ውስጥ መግባት አትችይ። ያንን ፖይንትሽን ልክ እንደ ክሬዲት ማሳደግ አለብሽ፣ እንደ ክሬዲት ስኮር ማለት ነው። ፖይንትሽ ባደገ ቁጥር አንቺ ኢንቮልቭድ መሆን የምትችያቸው እቁቦች እያደጉ ይሄዳሉ በዛው።
ዮሐና ኤርሚያስ የኤሌክትሮኒክስ እቁብ መተግበሪያ የሙከራ ሂደቱን ጨርሶ በቀጣዮቹ 3 ሳምንታት ውስጥ ይፋ እንደሚሆንም አስታውቃለች። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደንንና እንግዳዋን ዮሐናን ኤርሚያስን እናመሰግናለን። አድማጮች፣ በኮሮና ወረርሽኝ ምክንያት የአሜሪካ ድምፅ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። አሁንም ቆይታችሁ ከኛ ጋር ይሁን።
ባልነጃሺ መስጊድ ላይ የደረሰውን ጉዳት ወደ ስፍራው ሄዶ ለማጣራት በመንግስት በኩል የደንነት ሽፋን ጠይቀን እየጠበቅን ነው ሲል የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አስታውቋል። መንግስት በበኩሉ ጉዳቱ የደረሰው በጦርነት ውስጥ መሆኑንና መልሶ ለመገንባትም እየተሰራ መሆኑን ገልጿል። ሙክታር ጀማል ዝርዝር አለው።
የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ዛሬ ታህሳስ 28 2013 በሰጠው መግለጫ እንዳስታወቀው ዓለም አቀፍ ቅርስ በሆነው የንጉስ ነጃሺ መስጊድ ላይ የደረሰውን ጥቃት እንደሚያወግዝ ገልጿል። መግለጫውን በጽሑፍ ያቀረቡት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ዋና ጸሐፊ ሼክ ቃሲም ታጁዲን መሐመድና የምክር ቤቱ ስራ አስፈጻሚና የሐጅና ዑምራ ክፍል ኃላፊ ዶክተር ጀይላን ገለታ ናቸው። መግለጫው እንዳተተው በጥቃቱ የመስጊዱ አካልና የመቃብር ስፍራዎች መጎዳቱን የገለጸ ሲሆን በተጨማሪም የተለያዩ ሰነዶች መጥፋታቸው ተጠቅሷል። ይህንም በተመለከተ የሕግ ተጠያቂነት እንዲሰፍን ምክር ቤቱ ለመንግስት ጥያቄ ማቅረቡንም ጠቅሷል። ዋና ጸሐፊው ሼክ ቃሲም ታጁዲን ተከታዩም ብለዋል።
ላይ ምክር ቤታችን በቅርቡ በዚህ ታላቅ ቅርስና መስጂድ ላይ በደረሰው ጥቃት የተሰማውን ጥልቅ ሐዘን ይገልጻል። በዚህ ታላቅ ታሪካዊ ቅርስና መስጂድ ላይ በደረሰው ጉዳት ኢትዮጵያውያን ሙስሊሞች ብቻ ሳይሆኑ የመላ ዓለም ሙስሊሞች ልብ ተሰብሯል። ጠቅላይ ምክር ቤታችን ይህንን ፍጹም ጸያፍና አሳፋሪ የወንጀል ድርጊት በጽኑ ያወግዛል። መንግስትና ህብረተሰቡ በመቀናጀት ይህንን አስነዋሪ ድርጊት የፈጸሙ አካላትን በአፋጣኝ ለፍትህ እንዲቀርቡ እንዲያደርግ ጥያቄያችንን እናቀርባለን።
በነጃሺ መስጊድ ላይ ደረሰ የተባለው ጥቃት የቆየ ቢሆንም እስካሁን መንግስትም ሆነ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስለ ጉዳዩ ለመናገር አርፍደዋል። ይህንንም በተመለከተ ምክር ቤቱ ለመዘግየቱ ይቅርታ እንደሚጠይቅ አስታውቋል። የጉዳቱን ሂደት በተመለከተ ግን ከመንግስት ማብራሪያ እንደሚያስፈልግም ሼክ ቃሲም ታጁዲን መሐመድ ተናግረዋል።
ከዚህ ጋር በተያያዘም ይህንን የደረሰውን ጉዳት በተመለከተ ትክክለኛውን መረጃና ማብራሪያ እንዲሰጡን ለሚመለከታቸው የመንግስት አካላት ጥያቄ እያቀረብን ምላሹ እንደደረሰን ለሕዝብ የምናሳውቅ ይሆናል። እንዲሁም እርሱ የደረሰበትን ትክክለኛ ጉዳትና የጉዳቱን መጠን የሚያጣራ ቡድን ከሚመለከታቸው የቅርስ ጥበቃ ባለሙያዎችና ከጠቅላይ ምክር ቤቱ የተውጣጣ ቡድን ወደ ቦታው ተልኮ ቡድኑ ሪፖርቱን ባጭር ጊዜ እንዲያቀርብ ጠቅላይ ምክር ቤቱ በመስራት ላይ ይገኛል።
በነጃሺ መስጊድ ላይ ደረሰ ለተባለው ጥቃት በተመለከተ በትላንትናው ዕለት የተጠየቁት የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ መንግስት ለእምነቶች ክብር ያለውና ጥበቃ የሚያደርግ መሆኑን ገልጸው የደረሰውን ውድመት ለመተካትም እየተሰራ መሆኑን አስታውቀዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
አድማጮች ለሰዓቱ ያዝናቸው መሰናዶች ይህን ይመስሉ ነበር። ከምሽቱ አናዘጋጅ ሰለሞን አባተ፣ በቅንብሩ አብሮኝ ከቆየው ኤልያስ አስማረና ከሌሎችም ባልደረቦቻችን ጋር አብሬያችሁ አመሸሁት። ስመኝሽ የቆየ ነበርኩ። በነገው ዕለት የሚከበረውን የገና በዓል አስመልክቶ አንድ ሙዚቃ በመጋበዝ እሰናበታለሁ። ነገ በተመሳሳይ ሰዓት ከሌሎች ቅንብሮች ጋር እንገናኝ። የነገ ሰው ይበለን። መልካም ምሽት።